ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ተረካ ክፍል 20 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጥምብሉ ተረኛ ዝፋና ልደፋ ትንግርት ዘራር ግዛ የጥምብሉን ተረኛ ብቹን ማጨቷን ትንብቷን ተናግራ ቀውሱን ግን ደበቀች የደንዘል ዘራ በሰይጣን ተልኮ ኢትዮጵያ ለማውደም ህዝቦቿን ተታትና ሌላው ያገር ጠላት የረሳነው መስሎት አዛውንቱ ዘረኛ ድሮም የምናውቀው የፋሺስት ታጣቂ የወገን ቀበኛ እንደሬት መራራው ኢትዮጵያ ሱሴናት ባይ ዛሬም ተጀንኖ ሁለት ዙር መንጫውን በወገቡ ታጥቆ ሌላ ዙር ጭፍጨፋ ባገር ላይ ይፈጽም በኦፌኮ አሽልኮ በግልጽ ይፋ ወጥቷል። ጭምብሉን አውልቆ ደም ከጠማው ኮርማ በአንድ ተቀናጭቷል። ከመሃል ሜዳ ቆሜ ዙሪያው ገደል መስሎኝ ግራንድ ተጋባው ሌላው ባለ ሳምንት ማን ይሁን ይያልኩኝ የወንበር ጥመኛው ሀቀኛ ታጋይና አታጋይ የሚሆን ናገሬ የተመኘው ድንገተኛ ድራሽ ባል ድራስ መጣና ለችግሬ መቋጫ ወፌ በቆመች ስል ተስፋ አስተንቆይ ለድገቱ ስለፋ እሱም ገና ሳይድ ጉልበቱም ሳይጠራ ያመኑት በደንደስ ሉጋሪያስ እያልኩት ጭምብሉን ተረኛ ያልተገራው ፈረስ ሳሩን አየውና ገደሉን ሳይ እኔ ገፍትሮት ስሮት ወንበር ጠልፎ ጥሎት ኩዳረኝ እንደው ግርም መብሎኝ ካዲያን ጃባንታ ዘረኛ ከርሳደ ተስፋና ምኞቴን እንዲህ አጨልመው መና አርገው ሲቀር እንደላም የሚያልቧት ሱሴ የሚሏት ሀገር እንዴት ለገዘብና ለክስክስ ለሆነ የባለ ስልጣን ወንበር ስልጣናቸውና ሻጋሪያቸው ሆነ እድሜ ልኳን ትኖር ብዬ ራሴን ጠየቁ መልስ ላላገኝ ነገር ሌላው የሁድ ቁርጠት የሀገር የራስ ምታት የዲያስፖራው ሸማች መቼ ጊዜ ያውቃል ስንዴ ግዛ ሲሉት ጓያ እየሸመተ አንገትን ያስደፋል ወገብ ያሰብራል ኡነታ ቢኖሮም አባው የተረሱት ሆድ ካገር ይጽፋል መስፋቱስ ባልከፋ ግን በዲያስፖራው ድርጊት ርርት ክንብሎ አንጀቴ ተቃጥሏል እኔስ መቼ ዋዛ ከቶም አልተመኘው ሆይ ሆይታ ማይጠልፈኝ የናይበገለ ስልሳዎቹ አይደለም አይኔንም ጨፍኝ ስንዴውን ከጓያ ለይቻውቀዋል ከዛም በሰከነ አእምሮ ለምለማን ኢትዮጵያ ማሪኛ ገረ ይያልኩ አንድ ሆኖ የቆመውን የፍንዴ ማሳዋን አሻግሬ ያየው እችን ይወዳል ብዬ ሞታን በሞቴ ልሽር ከአባዬ በኩር ልጇ በጥናት ተቀላቀልኩ አገረም ስታረጅ እሾህ አመከላ ታበቅል ይሆናል እናም ሊነጋስል ያው እንደ ልማዱ ፍራኑ ይጨልማል ግን አንተ አቃለ የማያወላውል ለከርሱ የማያድ አርማውን ባነገበ ጽኑ የታጋይ ኃይል የህዝባችንናትነት በታጋይ የደም ግብር ድልን ይቀዳል አንጠራጠርም ያገር ህልውና ዳግም ይከበራል ወለ እንኳን ሳያድር የጥምብል ተረኛው ውርደቱን ታቅፎ መቀመቅ ይወርዳል። Thank you.
ላህ አለን ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 20 ምዕራፍ 15 የእንግሊዝ ፈገግታ ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 አለቃ ተሾመ ባዩ ተቀይሯል። ይሃፓ ስለጠፋች ነፃ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። 4 ቁጥር ስገባ እንደ ቀድሞው የመኝታ ፍራሾች ተጠቅልለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸውም። እድሜያቸው ገፋ ያሉ ወፍራም ወዛቸው ጫፍ ያለና በማከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮው ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ የታሰሩ እንደሆነ አሰብኩ። ያም ሆኖ የኢህአፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቅዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካ ነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች ያውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ ዓመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓ.ም ስታሰር የሰጠሁት ቃል ባንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስታውሰውም አጠቃላይ የመርመራው ሂደትና የተነጋገርነውን ልንገር። ከነንተ ገባው መርማሪው የእንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለኝ ተነስቶ ወጣ። አንድ ሁለቱን ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ይሃፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም ይቺ ነች እንዴ? እኔ እኮ የደርግ ጽህፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለኝ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በያፓ ዲሲፕሊን የደደረች ናት፣ ቅጥነቷን አትይ በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢህአፓ እያለ ነው። ያኔ ብናገር መሞቴ አይቀርም፣ የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢህአፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሐሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየው በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢህአፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው። ነጻነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ኢህአፓ እንደሆነ እስኪበቃቸው ነበር የምነግራቸው። እንዳይናፈር ልጃገረድ መቅለስለስ ጀመርኩ። ካንገቴ ጎንበስ ብዬ የአሁን ልጆች ፍርፍር ጸጉራቸውን እንደሚያፍተለትሉት እኔም ያችኑ ጸጉሬን እየገመድኩ እኛ እኮ ምንም አናውቅ አልኳቸው። መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው። ምን ያላልኩት አለ? አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ። ቀበሌ ከኢህአፓ በፊት እየሰበሰበ የኢትዮጵያ ትቅደምን ዓላማ ቢያስተምረን ጥሩ እንደነበር፣ የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደግፍ እንደነበር አረፍተ ነገሬን እየሰባበርኩ መለስኩላቸው። አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም። ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጨሶ ሲጨርስ ተነሳ። ሌላውም ተከተለው። በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን። ወደ ጉዳያችንም ገባን። አሁን ሁሉም ነገር አልፏል። ለመደበቅ ብትሞክር ራስን የበለጠ መጉዳት ነው። ስላንተ ሁሉንም ነገር እናውቃለን። አንዲት ቃል እንኳ ልትዋሽ ብትሞክር መጨረሻ ሞት ነው። ሁለት ጊዜ አብዮታዊን መንግስት ልታታልል አትችልም። ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም። ተስማምተናል ሲለኝ አዎ አልኩት። በልሺ እንዴት እንደተመለመልክ ምን ምን ስትሰራ እንደነበር ከነማን ጋር እንደሰራህ ንገረኝ። የተመለመልኩበትን ጊዜ በጣም ቀንሼ የነገርኩት ይመስለኛል። ማን እንደመለመለኝ ከዚያ በኋላ አግኝቻቸው እንደማላውቅ መደበኛውን የወጣት ክንፍ ማዋቀር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት። ቃል በቃል እየጻፈ እነማንን መልመለሃል አለኝ። ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎችን ነገርኩት። ምን እንደሰራው ጠየቀኝ። በመደበኛነት የምንሰራቸውን ከላይ ወደ ታች ከታች ወደ ላይ መልእክቶችን ማስተላለፍ፣ ጋዜጦችን ማዳረስ፣ እስከዚያ ድረስ በሰላም ጨረስነው። ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ። ስኳድ አልነበርኩም፣ መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም። ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት። ይህን ጊዜ ጠረጴዛውን መደብደብ ጀመረ። ለማስፈራራት የተጠቀመበት ዘዴ ነበር። ንዴቱ ምን እንደሚፈልግ ለኔ ትልቅ ጥቆማ ነበር። የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ፣ ግን እንዲህ አይነት ንዛዜ ውስጥ አልገባም። መዘዙ ብዙ ነው። እውነቱን ብትነግረው ማያምንህም። ከማስቀመጥ ውጭ ምንም አላደረግኩበትም ብለው ማያምነኝም። ካላመነኝ ደግሞ ምንም ጥቅም የለውም። ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ። ይህንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም። ሲያቀብጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር። በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ። ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ። እነማን እንደተገደሉ፣ እንዴት እንደተገደሉ፣ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁት ልጆች ዝርዝር ንገረኝ፣ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ። እኔ ደግሞ ይበልጥ እየተረጋጋው መጣሁ። በዚያ ጉዳይ ማንም ሰው ስለኔ ምንም ሊለው እንደማይችል አውቃለሁ። ችክ ስልበት ከከፍተኛ የሰበሰባቸውን ፋይሎች እያገላበጠ እነገሌ እንዲሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው የተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ለአንድ ደንደሳም ገራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በእነሱ ቤት መግረፍ ሕግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አታሎ ስለወጣ ቅጣት ይገባዋል ብሎ ሳያስብም አይቀርም። መግረፊያ ክፍል ለዚያው ስራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው በወፌላላ ስልት አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ጠጥቆ አብዮቱና መንግስት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን መዓት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበርን። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያ የሚቀመጠው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉም አባል ነው። ያም ሆኖ ዱላና ሞት በእነሱ ላይ ይበረታል። ይመታ ነበር። ያ ደግሞ እስካሁን ድረስ ያንገበግበኛል። ያንን ደስም ወደል የበላውን የጠጣውን ያህል ባኮርባች ውስጥ ግሬን እየተበጠበኝ ገባ። ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭሉብኛል። እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ። ያጀብ ከሃያ እስከ 30 ደቂቃ ያህል እያረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ ያለ ድንገት መርማሪ መጥቶ እንዲፈታኝ አዘዘው። እግሬ ተንዝዞ ብርድ ብርድ እያለኝ እያነከስ ቆጣው። ወንበር ላይ አስቀምጦ እንደ ተለመደው አተኩሮ አየኝ። አሁንስ ሲለኝ የማውቀውን ነግሬያለሁ አልኩት። ነጋሳይሃለሁ ሂድ ብሎ ሸኘኝ። ውሸቱን ነበር። ከዚያ በኋላ ያስጠራኝ ከወራት በኋላ ነበር። ያን ቀን አሸቦ መስዬ እስር ቤቴ ገባው። አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ። ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ። እስኪ ደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት። ግርፊያው በአንጻራዊነት መጠነኛ ቢሆንም የእግር ጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል። ከወራት በኋላ እንደገና በቀሉ። ለማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ በአግባቡ መራመድ ቻልኩ። ሁለት የተለያየ ግቢ ስለነበር ከነበ ጋር ነጣጥለው ነው ያሰሩን። ይሄ ደግሞ ሁለት ወይም ከዚያ በላይ ባንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው። ስለዚህ ከነበ ጋር ወደ ከርቸሌ እስክንሄድ ድረስ በአካል አልተገናኘንም። ለመታሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ። በእኔ የተነሳም የቅርብ ሰዎቼ ሳይቀሩ ጠልተውታል። ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር። በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም። በሐሰት እንዳልጠቆመብኝ ያውቃል፣ እኔም አውቃለሁ። ከኢህአፓነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን ምን እንደሰራሁ የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም። እሱ ከመታሰሩ በፊት በ1971 ዓ.ም ከሶቪየት ህብረት ተመልሶ ስንገናኝ እንዴት እንደተፈታው አልነገርኩትም። ስሙንም አለመጥቀሴን አልነገርኩትም። ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት? በሱ ቦታ ሆኜ ሳየው ምንም አልበደለኝም። ለነገሩ መርማሪያችን ነበን በተመለከተ በደካማ ስነ ልቦና ሊያጫውተኝ ፈልጎ ነበር። አንተ ሳትጠቁምበት እሱ አስያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር። እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው። ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት። ገንዘብ ይዞ ስለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማሁት ብዬ መልሼለታለሁ። ለነገሩ ስለ ነበ ብዙ አውቅ ነበር፣ ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰሬ ምክንያት የሆነውን የራሴን ሰው አሳልፌ አልሰጥም። የእሱን ይቅርና ስንት ጉዳት ያደረሰብንን የአብዮት ጥበቃውን የብርሃኑን ጉዳይ እንኳ ለሁለተኛ ጊዜም ታስሬም አልተገናገርኩ። ለኢህአፓ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳ በሕይወት አያቆየውም ነበር። ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፊያዬን ተውኩት፣ ከልቤም ታረኩት። እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ጠጥተናል። በተለይ ኢህአፓ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር። ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ። በጣም በጣም ነው ያዘንኩት። ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር። ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም ስሜ ተጠራ። የተጠራው የኔ ስም አልመስልህ አለኝ። እኔ ክፍል የታሰሩት ይቅርና ሌላ ክፍል ያሉትም ጭምር ክፉኛ ደነገጡ። በዚያ ሰዓት የሚጠራ አብዛኛው የሚገደል ሰው ነበር። ስለዚህ የኔም ሆነ የሌሎች መደንገጥ የሚገርም አልነበረም። በሰጠሁት ቃል መሰረት በዚያ ፍጥነት ሊያስገድለኝ የሚችል ነገር አልነበረም። ያም ሆኖ አታልያቸው በመውጣቴ ሊበቀሉ ይፈልገው ነው ብዬ አሰብኩ። አንድ ስረኛ ጋቢ ይሁን ሻርፕ ነገር ትከሻዬ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጠዋቸው። አሁን ትንሽ ተረጋጋሁ። ሆኖም ደርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞትን በድፍረት ለመቀበል ያለ የሌለ የውስጥ ሞራሌን አነቃቃሁት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ከኋላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየውም፣ ውስጤም አልተረበሸም። ምናልባት ደመነፍሴ አይዞህ ሁሉም አማን ነው ሳይለኝ አይቀርም። መኪናው ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ያባ በሕይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላ ጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብኩ ለመሞት ወሰንኩ። ንዴት ነው መሰል አይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ። አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። ቸርችል ጎዳናን ስናልፍም የመኪናዋ ፍጥነት አልጨመረም። ሁለቱም አካባቢውን ለመጎብኘት የወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራ ቀኝ ያሉ ይስቃሉ፣ ያወራሉ። ብሔራዊ ቲያትርን አልፈን የለጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። ፍጹም ግራ እየተጋባው መጣው። መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መታጠፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ እያሰሙ መንገድ እንዲለቀቅላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። ብዙም ሳይርቅ በዝግታ እየነዳ የቅዱስ ዮሴፍ ትምህርት ቤትን አልፎ ወደ ግራ በመታጠፍ ኤግዚቢሽን በሚወስደው መንገድ ላይ ቆመ። ከቆምንበት በስተግራ ራቅ ብሎ የቀበሌ ጽሕፈት ቤት የነበረ ይመስለኛል። አብዮት ጥበቃዎች ከግቢው ውስጥና ከውጭ ውርውር ይላሉ። ጽሕፈት ቤቱ የድሮ ቤት ሲሆን ባለ አንድ ድርብ ፎቅ ነው። ድሮም አውቀዋለሁ። ምድር ላይ ካለው አዳራሽ የሚመስል ክፍል መብራት ይበራል። እስር ቤት ይሆናል ብዬ አሰብኩ። መኪናው እንደቆመ መርማሪ ወደ ጓደኛው ዞር ብሎ እወቀው፣ ይሄ እኮ አጭበርብሮ የተፈታ ነው አለው። እኔን መሆኑ ነው። የኔ አጭበርብሮ መፈታት ሁሌም ይገርመዋል። የሆነ ዝተት አላወቀ ስንቱ አጭበርብሮ ተፈቷል። ሹፌሩም ወንድ ነው፣ ያን ክፉ ጊዜ አመለጠ አለና የመኪናውን የውስጥ መብራት አብርቶ በኋላ መስታወት ተመለከተኝ። ይህን ጊዜ እኔም ንግግሩን በማድነቅ ጥርሴን ገለጥ፣ ጉንጭና ጉንጬን ወደ ኋላ ለጠጥ፣ እንደገና ደግሞ ኮስተር በማድረግ የእንግሊዞች አይነት የሞተ ፈገግታ አሳየሁት። እንደገና በኋላ መስታወት ተመለከተኝ፣ በተመሳሳይ የእንግሊዝ ፈገግታ። እንግሊዝ ፈገግታዬ ግራ ገባውና በዚያው መስታወት ደግሞ አየኝ። አሁንም የእንግሊዝ ፈገግታ። ይህን ጊዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት። ቀውስ ነው እንዴ? ለማለት ፈልጎ ነው። መርማሬ ወደ ኋላ ዞሮ አየኝና እንጂ አባቱ አለና ከመኪና ወርዶ ወደ ቀበሌው ጽህፈት ቤት ገባ። እነዚያ መርማሪዎች የሆኑ ባለጌዎች ናቸው። ስድባቸው አንድ አይነት ነው። የድርቅ ጽህፈት ቤት መርማሪው ያ ዶማ አስር አለቃ መሰለ እናትክን ብሎኝ ነበር። ይሄ ደግሞ እንጂ አባቱ ብሎ አባቴን ይሰድባል። ምድረ ዝተት፣ እንኳን አባቴ አልሰማህ። በጣም የሚገርመኝ ጭካኔያቸው አይደለም። ጭካኔ ሙያቸው ስለሆነ እዛ ውስጥ አልገባም። ሰብእናቸው ነበር የሚገርመኝ። ለወሲብ እምቢ ያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለህ ታምነኛለህ? ለምን እንደሆነ አላውቅም፣ ማዕከላዊ ከኛ ጋር አብረው አስረውት ነበር። የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪም ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅኩ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ። ቀበሌ ምን ሊያደርጉ እንዳመጡኝ፣ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም። ምናልባት ቀበሌ የታሰሩ ልጆች ካሉ እፊታቸው አቁመው ይሄን ያባ ታውቁታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ። ማስረጃ ባይኖረኝም ያመንኩት ያንን ነው። በ1970 ዓ.ም ምረት ፍንጫጡባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር። ይህን እያሰብኩ እያለ መርማሬ ተመልሶ መጣ። አንድ ሲቪል የለበሰ ሰው በር ድረስ ሸኝቶት ተመለሰ። ጨረስክ? እንሂድ ተባብለው መኪናው ዞሮ ተመለሰ። ሄድነው ግን በግየን ሆቴል አቅጣጫ ነበር። በተመሳሳይ ፍጥነት ወሬያቸውን ቀጥለዋል። ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም። ለምን እንደሆነ ባላውቀውም ቀውሷል ብሎ ገምቷል። እኔም አጉል ቀልድ ውስጥ ገብቼ ቀውስ ለመምሰል እየሞከርኩ ነው። ለሰሚም ለራሴም ግር በሚል ሁኔታ ተመልሰን ማዕከላዊ ገባን። ወደ እስር ቤቴም መለሱኝ። እስካሁንም ድረስ የዚያ ቀን ሽርሽር እንቆቅልሽ እንደሆነብኝ ነው። በሆነ ምክንያት ትተውት ነው እንጂ የሆኑ እስረኞች ፊት አቁመው ታውቁታላችሁ ብለው ለመጠየቅ የፈለጉ መሰለኝ። የእስር ቤት ጓደኞቼ በደስታ ተቀበሉኝ። ጥያቄያቸውን ግን መመለስ አልቻልኩም። የሆነውን ሁሉ ለምቀርባቸው ልጆች ነገርኳቸው። ብዙዎቹ ገረማቸው። በተለይ ለሁለተኛ ጊዜ መታሰሬን የማያውቁት አላመኑኝም። ኋላ ሳስበው ቤቴ ወስጄ የቀበርኩትን ዕቃ አሳይቼ የመጣው ነው የመሰላቸው። መርማሪዬ ከጥቂት ቀን በኋላ አስጠራኝ። ምን ሊለኝ ነው ብዬ ሳስብ አስፈረመኝ። ሲያስፈርመኝ አልሰደበኝም፣ አላስፈራራኝም። በስርዓት ነበር ያናገረኝ። ለሆነ ጉዳይ መስሪያ ቤት ውስጥ ገብቼ የምፈርም ነበር የመሰለኝ። መፈረም በሕይወት ለመኖር ዋስትና አይሰጥም። አዲስ ጥቆማ እስካልመጣ ድረስ ግን ምርመራ የለም። ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደ ማንኛውም የኢህአፓ ልጆች በጸጋ ተቀብዬ መኖር ጀመርኩ። አጭበርብሮ በመፈታት እኔ የተለየው ልሆን አልችልም። እዛው ማዕከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳ ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው። ብንቀራረብም ዝርዝሩን አናወራም። ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ፣ ታስረው ቢቆዩም ሕይወታቸውን ያሰረፉ አሉ። አሁን በሕይወት ያለነው ሁላችንንም በመህረት ብቻ ያለቀቁን መሰለ። የኔ ሁኔታ እንደገለጸ በራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው። የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ ዓመት እስር ቤት የቆዩ አይጠፉም። በማዕከላዊ የእስረኛው ቁጥር እንደ 1970 ዓመተ ምህረት አልነበረም። ስለዚህ በተራ በስክ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም። ጠበብ ቢልም የተወሰነ ሰው በጀርባው ይተኛል። ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም። እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለመሞቅ ምንም አይነት ሽሚያ አልነበረም። አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም፣ ግን እገሌ የምለው ሰው ትዝ አይለኝም። በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል። ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚሾካሾከው። እንደ ቀድሞው ምግብ የሚበላው በጋራ ነው። የኔ ነው የሚባል ነገር የለም። ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው። በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታ እስረኞች በየክፍሉ አይጠፉም። ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም። በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው። የምግብ ችግር የለም ማለት ይችላለሁ። ባይትረፈረፍም ይበቃናል። በርከት ያሉ የኔ አይነት አዲስ እስረኞች በብዛት ስለነበሩ ቤተሰብ አልሰለቸም። እናም ብዙዎች በየቀኑ ምግብ ይመጣልናል። በተለይ ምሳ እስክንጠግብ እንበላለን። የ1972 ዓመተ ምህረት እስር በተለይ ለእንደኔ አይነቱ የድሮ እስረኛ የካምፕ አይነት ህይወት ነበር። በአንጻራዊነት ደስተኛ ነበርኩ ማለት እችላለሁ። በ70 ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ኢህአፓ ብቻ ነበር። የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር በአንጻራዊነት ብዙ ነገር አትማርም። ሆኖም በነጻነት ስለምንኖር ቤታችን ገነት ነበር። ለሁለተኛ ጊዜ ከታሰርኩ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ የመጡ የተለያየ ዕውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል። ከኛ ልጆች ውጭ የስብጥራችንን ምሳሌ ብነግርህ ጋሽ ምን ውየለት የተማሩ ስራ አስኪያጅ፣ ሙሜ የሶማሌ ወታደር፣ ካሳዬ የሂሳብ ባለሙያ፣ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ፣ አብዲ የዩኒቨርሲቲ ተማሪና የኦነግ አባል፣ አለበል ብዙ ተሞክሮ ያለው ካድሬ ነበሩ። ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም። እነ በቀለ፣ በኃይሉ፣ ስለሺ፣ ሲሳይ፣ በጣም የምቀርባቸው ደግሞ ኢላላ፣ ብርሃኑ፣ አበበ፣ መሰለ፣ ሽመልስ፣ አልአዛር፣ አንበርብርና ዘውዱ ነበሩ። ተመስገንና ቴዎፍሎስም ወዳጆቼ ነበሩ። የምቀርባቸው የኛን ልጆች ብቻ አልነበረም። ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር። ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር። የኛው ልጅ ነበር። ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ሕይወቱ አለፈ። ከኢህአፓ ልጆች ውጭ ሰውነቴን የሚቀሉኝ የእነሱን ሰዎች አወራቸዋለሁ። እንደ ገስግስ አይነቱን ጨካኝ ግን አልዋሽም፣ ያኔ አይደለም አሁንም ሰውነቴን ይኮሰኩሰዋል። በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ፤ የመይሶን፣ ወዝሊግ፣ ማሌሪድ እና ይጫት። ከሁሉም በበለጠ የወዝሊግ አባላት በርካታ ነበሩ። በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የኦነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ። በህዋት ምክንያት የታሰሩም እኛ ጋር ነበሩ። የኢኮኖሚ አሻጥር ሰርታቸዋል ተብለው የታሰሩ እነ ሐጂ መሐመድ ራህመቶ፣ ሐጂ አብደላም እዛው ከኛ ጋር ነበሩ። በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ። እግርላፊ ማለት ድንበር አቋርጠው ለመጥፋት የሞከሩ ማለት ነው። ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል። የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው። የእስረኛው ስብጥር ይገርማል። ፊደል ያልቆጠሩ፣ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች፣ የዲግሪና ከዚያም በላይ ምሩቃን፣ የፓርቲ መሪዎች፣ ካድሬዎች፣ ነጋዴዎች፣ ወታደሮች፣ መምህራን፣ ሁሉም አሉ። ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር። አንድ የመይሶን ልጅ ነበር። እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር። አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር። ከያፓ ጓደኞቼም አላሳንሰውም ነበር። አብረን በልተናል፣ ጠጥተናል። አሁን እንኳ ሰፈር ስለቀየርኩ አንገናኝም። ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር። ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም። ተከባብረን ነበር የምናወራው። ከኔ ይልቅ እሱ በጣም ይወደኝ ነበር። በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል። መታሰሩ በጣም ነበር የሚያበሳጨው። በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር። ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር። እነሱ ያን ሁሉ ትዕዛዝና ውሳኔ እያስተላለፉ እኛን ያስሩናል፣ ይገድሉናል ይል ነበር። ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው። ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ፣ ኮሎኔል ተካቶሉ፣ ጀነራል ስዩም መኮንን፣ ሻለቃ ፍቅረ ስላሴ ወግደረስ፣ ኮሎኔል ፍሳ ደስታ፣ ጀነራል ደገሰ በላይነህና ኮሎኔል ካሳሁን ታፈሰ። የቀይ ሽብር ፍጅት በዘፈቀደ እንዳልተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥር አንድ የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከ200 በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላ አገሪቱ ነጻ እርምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንዳለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየዕለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከዓመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለሕዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያ ወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመድረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት እችላለሁ። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ የለባቸውም። ዋናው ኃጢአታቸው ደርግን ካገለገሉ በኋላ እንዳሮጌ ቃ መጣል ስላለባቸውና ዞር እንዲሉ ስለሚፈልግ ነው። ስለዚህ ይተሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራ እኔ ታለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያን ጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እጅግ ነው ህልቆ መሳፍርት ወሰንዲካ ያለው እስከ ምጻት ያፈቀሩሽ ልጆች ወይን ያቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመነ ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንዝምቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትወኝ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስም ይፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ ሀዘንተኛ እናቴ ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
Thank you.
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።